ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆጠረለት የኢትዮጵያ መንግስት ገለጠ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 ዓ.ም በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቀውናል ሲሉ በትዊተር ገጻቸው ማመልከታቸው ነው መነሻው። የሰሜኑ ጦርነት ጉዳይ የዛሬ ማክሰኞ መረጃ ደርሶናል። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በቤንሻንጉል ጉሙዝ ክልል መንግስትና የክልሉ አማጺ ቡድን የሰላም ስምምነት ተፈራረሙ። የዚህም ዘገባ ደርሶናል። በመጽሔቱ ክፍለ ጊዜ ይስተናገዳል። ክቡራትና ክቡራን አድማጮች ሐሙስ ጥቅምት 10 2015 ነው ዕለቱ። አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ፓትሪክ ዲያ ደግሞ ለምህንድስናው ተሰይመዋል። የተቀሩ ባልደረቦቻችንም አብረውን አሉ። የሰዓቱን የዓለም ዜና ታዲያ የሚያሰማን እንግዲህ ወልዴ ነው። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት የኢትዮጵያ መንግስት ገለጸ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቆናል ሲሉ በትዊታቸው አመልክተዋል። የአፍሪካ ህብረት ንግግሩን ለማስጀመር አዲስ ቀን ስለመቁረጡ ይህ ዘገባ እስከተጠናከረበት ጊዜ ድረስ ከህወሓት በኩል የተባለ ነገር የለም። በተያያዘ ዜና በቀጠለው ጦርነት ሳቢያ መንግስት ከተለያዩ ዓለም አቀፍ አካላት የሚደርስበት ጫና እያየለ ሲሆን በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት በትግራይ ክልል በሲቪሎች ላይ የአየር ድብደባ ስለመፈጸሙ በርካታ ሪፖርቶች ደርሰውኛል ሲል የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የሰጠውን መግለጫ እየተጋነነ ነው ብሎታል። አድማጮች፣ በዚህ ርዕስ ላይ በዕለቱ አብይ ርዕስ ሰፋ ያለ ዘገባ ይኖረናል። የማላዊ ፖሊስ ኢትዮጵያውያን ፍልሰተኞች ሊሆኑ ይችላሉ ያላቸውን የ25 ሰዎች አስክሬን በጅምላ ተቀብሮ ማግኘቱን ትናንት አስታውቋል። መቃብሩ የተገኘው ማክሰኞ ነበር። በማግስቱ የአጥር ከለላ አበጅተን አስክሬኖቹን ቆፍረን ማውጣት ጀመርን። እስካሁን 25 አስክሬኖችን አውጥተናል ሲሉ የፖሊስ ቃል አቀባዩ ፒተር ካላያ ለኤኤፍፒ የዜና ወኪል ተናግረዋል። ፖሊስ ወሬውን ያገኘው ከዱሎንጌ በስተሰሜን 250 ኪሎ ሜትር ርቀት ላይ ከምትገኝ ምዚምባ በተባለች መንደር ካሉ ነዋሪዎች እንደሆነ ታውቋል። ነዋሪዎቹ የዱር ማር ቆረጣ ላይ ሳሉ ድንገት ሰዎች የተቀበሩበት ስፍራ ማግኘታቸው ታውቋል። በማላዊ በኩል ወደ ደቡብ አፍሪካ ሊሻገሩ የሞከሩ ህገወጥ ስደተኞች እንደሆኑ እንጠረጥራለን ብለዋል ፒተር። ከስፍራው በተገኘው መረጃ መሰረትም ሟቾቹ እድሜያቸው ከ25 እስከ 40 የሆኑ ኢትዮጵያውያን ናቸው ብለዋል ፒተር። እየፈረሰ ያለው በድን ተቆፍሮ ከወጣ በኋላ ለምርመራ መላኩም ታውቋል። በግምት ካለፈው አንድ ወር ወዲህ የተቀበሩ ይመስላል ብለዋል የፖሊሱ ቃል አቀባይ ፒተር። ከአህጉሪቱ በተሻለ በኢንዱስትሪ የበለጸገችው ደቡብ አፍሪካ ከምስራቅ አፍሪካና ከሌሎች የአህጉሪቱ ክፍሎች ለሚነሱ ድህነት ለተጫናቸው ስደተኞች መስህብ ነች። ማላዊ ደግሞ ተመራጭ አቋራጭ ነች። ፒተር ካሊያ እንዳሉት በዚህ ዓመት ከጥር እስከ መስከረም ባለው ጊዜ ውስጥ ብቻ 221 ህገወጥ ፍልሰተኞችን ማላዊ ድንበሯን አቋርጠው ሲያልፉ ይዛለች። ከነዚህ ውስጥ 186ቱ ኢትዮጵያውያን ናቸው። ብሉናይል ስቴት በተባለው የሱዳን ግዛት ውስጥ በመሬት ይገባኛል ጥያቄ በተቀሰቀሰ የጎሳ ግጭት በሁለት ቀናት ውስጥ ብቻ 150 ሰዎች መገደላቸውን የአካባቢው መሪዎችና የሕክምና ባለሙያዎች ትናንት ተናግረዋል። በሐውሳ እና በተቀናቃኙ የዋድ አልማሂ ጎሳ አባላት መካከል በመሬት ይዞታ ይገባኛል የተጀመረው ጭቅጭቅ ወደ ግጭት አምርቷል። አካባቢው የሚገኘው ሁከት ባልተለየው የሱዳን ደቡባዊ ክልል ከመዲናዋ ካርቱም 500 ኪሎ ሜትር ላይ ነው። የኃይል ግጭቱ ትናንት ከበድ ያለ የተኩስ ልውውጥ መስማታቸውንና ቤቶች በእሳት መጋየታቸውን የአካባቢው ነዋሪዎች ለኤኤፍፒ ተናግረዋል። ከባድ የተኩስ ልውውጥ ነበር፣ ቤቶችም ተቃጥለዋል ሲሉ አንድ ስማቸው እንዲጠቀስ ያልፈለጉ ምስክር ተናግረዋል። በዋድ አልማሂ ክሊኒክ የሚሰሩ ስማቸው እንዲጠቀስ ያልፈለጉ የህክምና ባለሙያም ክሊኒኩ 10 አስክሬኖችን መቀበሉን ተናግረዋል። ሮሰሪስ በተባለ ከተማ የሚገኝ የሆስፒታል ሰራተኛ የሆኑ ሌላ ግለሰብ ደግሞ 5 አስክሬኖችንና 10 ቁስለኞችን መቀበላቸውን ተናግረዋል። አንድ የሐውሳ መሪ እንዳሉት ግጭቱ የተካሄደው የጸጥታ ኃይሎች በአካባቢው ባሉበትና የምሽት ሰዓት ላፊም በተጣለበት ሁኔታ ነው። በተመሳሳይ ቦታ ባለፈው ሳምንት በመሬት ይዞታ በተነሳ ግጭት 13 ሰዎች ሲገደሉ ሌሎች 24 ጉዳት ደርሶባቸዋል ሲል የተመድ የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ አስታውቋል። እንደ ኦቻ መረጃ ከሆነ ግጭቱ ባለፈው ሐምሌ ከጀመረ ወዲህ 149 ሰዎች ሲገደሉ 124 ቆስለዋል። 65000 የሚሆኑ ነዋሪዎችም ከመኖሪያቸው እንደተፈናቀሉ ተመድ ይገልጻል። የሐምሌው ግጭት የተጫረው የሐውሳው ወገን የሲቪል አስተዳደር ጥያቄ በማቅረቡና ይህም በተቃራኒው ወገን እንደ መሬት ፍለጋ ተደርጎ መቆጠሩ ነው። ግጭቱ በመላ ሱዳን የተቆጡ ሰልፈኞች ወደ አደባባይ እንዲወጡ ሲያደርግ የሐውሳ ሰዎች ለተገደሉት ወገኖቻቸው ፍትህ እንዲሰጥ ሲሉ ጠይቀዋል። ባለፈው ዓመት በአገሪቱ ጦር ሰራዊት አዛዥ አብዱል ፈታህ አልቡርሃን የተመራ መፈንቅለ መንግስት ከተካሄደ በኋላ ሱዳን እየጋመ በመጣው የፖለቲካ ግጭትና የኢኮኖሚ ቀውስ እየተናጠች ነው። የመንግስት ስልጣን በወታደሩ በመነጠቁ ያችን አገር ለ30 ዓመታት የመሩት ኦማር አልበሺር የዛሬ 3 ዓመት ከስልጣን ከተወገዱ በኋላ ሀገሪቱን ወደ ሲቪል አስተዳደር ለመሸጋገር የተያዘውን ጉዞ ገጥቶታል። አድማጮች፣ ዜናም ይተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የእንግሊዙ ጠቅላይ ሚኒስትር ሊዝ ትረስ በተሾሙ በ6 ሳምንታቸው ስልጣናቸውን እንደሚለቁ ዛሬ ከጥቂት ሰዓታት በፊት አስታውቀዋል። የምጣኔ ሀብት ፕሮግራማቸው ገበያው ላይ በፈጠረው ቀውስና የወግ አጥባቂ ፓርቲያቸውን በመከፋፈሉ ነው ተብሏል። ሮይተርስ ከለንደን እንደዘገበው በአንድ ሳምንት ውስጥ አዲስ መሪ ይመረጣል። 10 ዳውኒንግ ስትሪት ከተባለው የጠቅላይ ሚኒስትር ቢሮ ደጃፍ ላይ ሆነው የተናገሩት ሊዝ ትረስ የፓርቲያቸውን ትምምን ማጣታቸውንና በምርጫ ዘመቻቸው ወቅት የገቡትን ቃል በተግባር ለመተርጎም አለመቻላቸውን አምነዋል። በመሆኑም ለግርማዊነታቸው ንጉስ ቻርለስ ከፓርቲ መርነቴ መልቀቄን አሳውቂያቸዋለሁ ብለዋል ትረስ። በአፍሪካ አህጉር ያለው የኮቪድ-19 ክትባት ስርጭት ተንገጫግጮ ቆሟል። ይህም በአህጉሪቱ የሚገኙ 1.2 ቢሊዮን ሰዎችን በየጊዜው ተለዋዋጭ ለሆነው የተውሳክ በከፍተኛ ደረጃ ተጋላጭ አድርጓቸዋል ሲል የዓለም ጤና ድርጅት አስጠንቅቋል። ሊሳ ሽላይን ከጄኔቫ የላከችውን ዘገባ ደረጃ ስታ ያቀርበዋል።
ከዓለም ጤና ድርጅት የተገኙ አዳዲስ አሃዞች እንደሚያሳዩት የአዲስ ተከታቢዎች ቁጥር ከፍ ባለ መጠን ቀንሷል። ከሐምሌ እስከ መስከረም በነበረው ጊዜ የክትባቱን የወሰዱ ሰዎች ቁጥር ከግማሽ በላይም ቀንሷል። በዚህ አካሄድ የሚቀጥል ከሆነ አብዛኞቹ የአፍሪካ አገሮች በአመቱ መጨረሻ 70% የሚሆነው ህዝቦቻቸውን ለማስከተብ የተቀመጠውን ዓለም አቀፍ ግብ ላያሟሉ ይችላሉ ሲል የዓለም ጤና ድርጅት ባለስልጣናት ይናገራሉ። ምንም እንኳ ይህ መሰናክል ቢኖርም ለአደጋ ተጋላጭ የሆኑትን የህብረተሰብ ክፍሎች በተለይ አረጋውያንን በማስከተብ ረገድ መጠነኛ መሻሻል መደረጉን የዓለም ጤና ድርጅት አስታውቋል። በሌላ መልካም ዜናም ባለፉት 12 ሳምንታት ወረርሽኙ ከጀመረበት ጊዜ አንስቶ አፍሪካ ለመጀመሪያ ጊዜ አነስተኛ የኮቪድ ተጋላጮችን ቁጥር ያስመዘገበች ሲሆን የሟቾች ቁጥርም በመላው አፍሪካ ዝቅተኛ መሆኑን ድርጅቱ ጨምሮ አመልክቷል። በአፍሪካ የዓለም ጤና ድርጅት ዳይሬክተር ማትሺድሶ ሞኤቲ ሲያብራሩ
It's important to note that vaccine supply is no longer problematic.
የክትባት አቅርቦቱ አሁን ችግር እንደሌለበት መገንዘቡ አስፈላጊ ነው። ካለፈው አመት መገባደጃ ጋር ሲነጻጸር አገሮች አሁን በየ100 ሰዎች የሚያገኙት የክትባት መድኃኒት መጠን በእጥፍ ጨምሯል። አለመታደል ሆኖ ግን ክትባቶች ከባድ የኮቪድ-19 በሽታን ሆስፒታል መግባትንና የሞት መጠን ለመቀነስ የረዱ ቢሆንም ሰዎች ግን ፍርሃታቸው እየቀነሰ ክትባቶችንም ለመውሰድ ፈቃደኝነታቸው እያነሰ ነው።
በርካታ የአፍሪካ አገሮች በክትባት ጥሩ ውጤት ማስመዝገባቸውን የገለጸው የዓለም ጤና ድርጅት በቅርቡ የተቀላቀለቻቸው ላይቤሪያን ጨምሮ ሞሪሼስና ሲሸልስ በአማካይ 70% በላይ መድረሳቸውን ገልጸዋል። ሩዋንዳም በቅርብ ጊዜ ውስጥ ከነዚህ አገሮች ጋር እንደምትቀላቀልም የጤና ድርጅቱ አስታውቋል። በምህጻረ ቃሉ ጋቪ የተባለው ክትባቶችን ለማዳረስ የሚሰራው ህብረት ልዩ አማካሪ የሆኑት ኦሬሊያ ንጉዌን ድርጅታቸው እስካሁን ለአፍሪካ 670 ሚሊዮን ክትባት መድኃኒቶችን ማከፋፈሉን አስታውቀዋል። ወረርሽኙ እስካለና ስጋት መፍጠሩን እስከቀጠለ ድረስ ክትባቶቹ ወደ አፍሪካ መላክ እንደሚቀጥልም ተናግረዋል።
ይበንዲ እንዳለ በኮቪድ-19 ላይ የተጣለውን ከፍተኛ ማስጠንቀቂያ ማንሳት ግዜው አለመሆኑንና መሻሻሎች ቢኖሩም ወረርሽኙ አሁንም ዓለም ላይ የተጋረጠ አደጋ ነው ሲል የዓለም ጤና ድርጅት ዛሬ አስታውቋል። የጤና ድርጅቱ የኮቪድ-19 ኮሚቴ ባለፈው ሳምንት ተሰብስቦ በደረሰበት ውሳኔ መሰረት ወረርሽኙ አሁንም በህዝብ ላይ የተጋረጠ ዓለም አቀፍ የጤና አደጋ ሲል ባለፈው ጥር 2013 ዓ.ም የሰጠውን የአደገኛነት ደረጃ መልሶ ሰጥቷል። የጤና ድርጅቱ ኃላፊ ቴድሮስ አድሃኖም ከኮሚቴው ውሳኔ ጋር እንደሚስማሙ ትናንት ለዜና ሰዎች ተናግረዋል። ኮሚቴው በተውሳኩ ላይ የሚደረገው ምርመራና ህክምና በተለይም በልዩ ሁኔታ ተጠቂ ሊሆኑ በሚችሉ ማህበረሰቦች ዘንድ ተጠናክሮ እንዲቀጥል አጽንኦት ሰጥቷል ብለዋል ዶክተር ቴድሮስ። የጤና ድርጅቱ ኮቪድ-19ን በህዝብ ላይ የተጋረጠ ዓለም አቀፍ የጤና አደጋ ሲል የጠራው በጥር 2013 ከቻይና ውጪ በተቀረው ዓለም የተያዘው ሰው 100 ሰው ብቻ በነበረበትና ምንም ሞት ባልተመዘገበበት ወቅት ነበር። የኮቪድ-19 ኮሮና ወረርሽኝ ከጀመረ ጊዜ አንስቶ የጤና ድርጅቱ በመዘገበው መሰረት 622 ሚሊዮን ሰዎች ሲያዙ ከ6.5 ሚሊዮን በላይ ደግሞ ህይወታቸውን አጥተዋል። ይህ ቁጥር እጅግ ዝቅተኛው ግምት እንደሆነ ይታመናል። በሚሊዮን የሚቆጠሩ ሰዎች በየሳምንቱ እንደሚያዙ ነገር ግን ክትትልና ቁጥጥሩ እየቀነሰ መምጣቱን የጤና ድርጅቱ የቴክኒክ ኃላፊ ማሪያ ቫን ኬርኮቭ ተናግረዋል ሲል ኤኤፍፒ ዜና ወኪል ዘግቧል። አድማጮች ለምሽቱ ያዝነው ዜና በዚሁ ተፈጽሟል። እስከ ምሽቱ 4 ሰዓት ድረስ አብራችሁን ትቆዩ ጋብዛለሁ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ጥቅምት 10 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ቆንጅት ታዬ፣ የምስልና ድምፅ አቀናባሪዎቹ ግርማ ደግፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ መገናኛ አቀናባሪያችን አባየሁ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ራብ ማክሊን ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። በመግቢያው ያስተዋወቅኩት ዘገባ ነው የሰሜን ጦርነት ጉዳይ የዛሬ ሐሙስ መረጃ። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት የኢትዮጵያ መንግስት ገለጠ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን የሰላም ንግግሩ ጥቅምት 14 2015 ዓ.ም በደቡብ አፍሪካ እንደሚካሄድ የአፍሪካ ህብረት ኮሚሽን አሳውቆናል ሲሉ ነው በትዊተር መልእክታቸው ያስተላለፉት። የአፍሪካ ህብረት ንግግሩን ለማስጀመር አዲስ ቀን ስለመቁረጡ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከህወሓት በኩል የተባለ ነገር የለም። በተያያዘ ዜና በቀጠለው ጦርነት ሳቢያ መንግስት ከተለያዩ ዓለም አቀፍ አካላት የሚደርስበት ጫና እያየለ ሲሆን በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት በጦርነቱ በትግራይ ክልል በሲቪሎች ላይ የአየር ድብደባ ስለመፈጸሙ በርካታ ሪፖርቶች ደርሰውኛል ሲል የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የሰጠውን መግለጫ የተጋነነ ብሎታል። ለሁሉም ኬኔዲ አባተ።
ተራዝሞ የነበረው በኢትዮጵያ ፌዴራል መንግስትና በህወሓት መካከል በደቡብ አፍሪካ ሊደረግ የታቀደው የሰላም ንግግር በሚቀጥለው ሳምንት እንደሚጀመር የኢትዮጵያ መንግስት አስታውቋል። የአፍሪካ ህብረት መስከረም 28 2015 ዓ.ም ሊያስጀምረው ቀጠሮ ይዞለት የነበረው የሰላም ንግግር ላልተወሰነ ጊዜ መራዘሙንና ሁለት ዓመት ሊሞላው ሁለት ሳምንት ብቻ የቀሩት የሰሜን ኢትዮጵያው ጦርነት ተጠናክሮ መቀጠሉን ተከትሎ ግጭቱ እንዲቆምና የሰላም ንግግሩ በአስቸኳይ እንዲጀመር የሚቀርቡ ዓለም አቀፍ ጥሪዎች ከሰሞኑ መበራከታቸው ይታወቃል። ይህንን ጥሪ ካቀረቡት አካላት መካከል የሆነው የሰላም ንግግሩ መሪ የአፍሪካ ህብረት በደቡብ አፍሪካ ያዘጋጀው የሰላም ንግግር ሰኞ ዕለት እንዲጀመር ቀጠሮ መያዙን የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አስታውቀዋል። አምባሳደር ሬድዋን በትዊተር ገጻቸው የሰላም ንግግሩ ጥቅምት 14 2015 ዓ.ም በደቡብ አፍሪካ እንደሚካሄድ የህብረቱ ኮሚሽን አሳውቆናል ብለዋል። አክለውም በንግግሩ እንደምንሳተፍ ቃላችንን በድጋሚ አረጋግጠናል ነው ያሉት። ለሰላም ንግግር የተያዘ የተያዘውን አዲስ ቀጠሮ በተመለከተ የአሜሪካ ድምጽ አስተያየት የጠየቃቸው የአፍሪካ ህብረት ኮሚሽን ሊቀመንበር ቃል አቀባይ ኤቫ ካሎንዶ ህብረቱ የሁለቱን አካላት የሰላም ንግግር ለማስጀመር በሂደት ላይ መሆኑን አረጋግጠው ዝርዝሩን እንዳስፈላጊነቱ ከተወያዮቹ ጋር በመመካከር እናቀርባለን የሚል ምላሽ ሰጥተዋል። ከዚህ ቀደም በአፍሪካ ህብረት የቀረበለትን የሰላም ንግግር ግብዣ እንደሚቀበል የገለጸው ህወሓት ግን ህብረቱ ንግግሩን ለማስጀመር አዲስ ቀን ቆርጦ ተለዋጭ ቀጠሮ ስለመያዙ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያሳወቀው ነገር የለም። ይሁን እንጂ የአፍሪካ ህብረት ባለፈው ቅዳሜ በድጋሚ ያቀረበውን የግጭት ማቆምና የሰላም ንግግር የመጀመሩን ጥሪ እንደሚቀበል ያሳወቀው ህወሓት ግጭቱ በአስቸኳይ እንዲቆምና የሰብአዊ እርዳታ ያለምንም መደናቀፍ ወደ ትግራይ ክልል እንዲገባ ዓለም አቀፉ ማህበረሰብ ኃላፊነቱን በአስቸኳይ ሊወጣ ይገባል ማለቱም ይታወሳል። ለሰላም ንግግር ዝግጁ መሆኑን በተደጋጋሚ ያረጋገጠው የኢትዮጵያ መንግስት በበኩሉ ተኩስ እንዲቆም ለሚቀርቡ ጥሪዎች ግን በይፋ የሰጠው ምላሽ የለም። ሆኖም መንግስት ባለፈው ሰኞ ጥቅምት 7 2015 ዓ.ም በሰጠው መግለጫ የአገሪቱን ሉዓላዊነትና የግዛት አንድነት ለማስከበር እየወሰድኩት ነው ያለውን እርምጃ መቀጠል የግድ አስፈላጊ ነው ሲል ይሄውም በትግራይ ክልል የሚገኙ ሁሉንም የአውሮፕላን ማረፊያዎች የፌደራል ተቋማትንና ታላላቅ መሰረተ ልማቶችን በአፋጣኝ መቆጣጠርና መጠበቅ ስላለበት የሚያደርገው እንደሆነ አመልክቷል። ይሁን እንጂ በቀጠለው ጦርነት ሳቢያ መንግስት ከተለያዩ ዓለም አቀፍ አካላት የሚደርስበት ጫና በርትቷል። የሰብአዊ መብት ተሟጋቹ Human Rights Watch ሲቪሎችን ለመጠበቅ በኢትዮጵያ መንግስት ላይ ማዕቀብ ይጣል ሲል ትናንት መጠየቁ ይታወሳል። ዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬሽ ደግሞ የኢትዮጵያና የኤርትራ መከላከያ ሰራዊቶች በጋራ የሚያካሂዱትን ወታደራዊ ጥቃት በአስቸኳይ እንዲያቆሙ ያሉ ሲሆን ጉተሬሽ አክለውም በኢትዮጵያ ያለው ሁኔታ ከቁጥጥር ውጪ የሆነ ነው ማለታቸው አይዘነጋም። በመንግስታቱ ድርጅት የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ ለድርጅቱ ዋና ጻፊ በትዊተር ገጻቸው በሰጡት ምላሽ የዋና ጻፊውን መግለጫ ከመጠን በላይ የተጋነነና እውነታውን የማያንጸባርቅ ብለዋል። ከትናንት በስቲያ አንዳንዶች ተባብሷል እያሉ ቀለም ከመቀቡት በተቃራኒ አሁን ላይ በኢትዮጵያ ያለው ግጭት እያበቃ ነው ያሉት አምባሳደር ሬድዋን ደግሞ አንዳንዶች የሰላም ንግግሩን ለማደናቀፍና በሚወሰደው የመከላከል እርምጃ ላይ የውሸቱን ጀላዎችን በማሰራጨት ላይ መሆናቸው አሳዝኖናል በማለት በዛሬው ትዊታቸውም ቅሬታቸውን አቀረበዋል። በተያያዘ በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት ባወጣው መግለጫ የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከትናንት በስቲያ የሰጠውን መግለጫ ተቃውሟል። የቢሮው ቃል አቀባይ ራቪና ሻምዳሳኒ ከትናንት በስቲያ ማክሰኞ በጄኔቫ በሰጡት መግለጫ በትግራይ ክልል የኢትዮጵያ ኃይሎች የፈጸሟቸው አንዳንድ የአየር ድብደባዎች ሲቪሎችን ያለዩ ናቸው ያሉ ሲሆን በክልሉ ውስጥ በደረሰ የአየር ድብደባና የመድፍ ጥቃት በሰላማዊ ሰዎች ላይ ጉዳትና የንብረት ውድመት መድረሱን የሚገልጹ በርካታ ሪፖርቶች ደርሰውናል ብለው ነበር። የቢሮውን መግለጫ አላስፈላጊና የተጋነነ ሲል የተቸው በጄኔቫ የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት የኢትዮጵያ መንግስት በሰላማዊ ሰዎችና በግብረሰናይ ሰራተኞች ላይ ሊደርስ ለሚችል ማንኛውም ጉዳት የተሰማውን ጥልቅ ሐዘን ገልጿል። ጉዳቶች ደርሰው ከሆነም ምርመራ ለማድረግና የእርምት እርምጃዎችን ለመውሰድ ቁርጠኛ አቋም ይዟል ሲልም የመንግስትን አቋም አንጸባርቋል። አክሎም የኢትዮጵያ መከላከያ ሰራዊት ከፍተኛ ጥንቃቄ በማድረግ በከተሞች አካባቢ የሚደረጉ ግጭቶችን በማስወገድ ሰላማዊ ዜጎችን ከጉዳት መጠበቅ ችሏል ያለው የቋሚ መልእክተኛ ጽህፈት ቤቱ መንግስት ለሲቪሎች እርዳታ ለማድረስና ተጠያቂነትን ለማረጋገጥ እያደረገ ነው ያለውን ጥረት ጠቅሶ በዚህ ጥረት ዙሪያ ከተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ጋር ተባብረን ለመቀጠል ዝግጁ ነን ብሏል። በሌላ በኩል የተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ የእርዳታ ቁሳቁስ የጫኑ ተሽከርካሪዎች ወደ ትግራይ ክልል በመጓዝ ላይ ናቸው ሲሉ በትዊተር መልእክታቸው ገልጸዋል። የኢትዮጵያ መከላከያ ሰራዊት በተቆጣጠራቸው የትግራይ ክልል አካባቢዎች የሰብአዊ እርዳታ የማድረስ ተግባራትን እንዲመራ በመንግስት የተቋቋመው ኮሚቴ ትናንት በሰጠው መግለጫ ደግሞ ከረድኤት ድርጅቶች ጋር በመተባበር ተግባራዊ ስራ መጀመሩንና ከሚቀጥለው ሰኞ አንስቶ ወደ ሽሬ በአውሮፕላን እርዳታ ማድረስ እንደሚጀመር ጠቁሟል። ጦርነቱ ዳግም ማገርሸቱን ተከትሎ ወደ ትግራይ ክልል የሚገባው የእርዳታ አቅርቦት መቋረጡ ይታወቃል። እርዳታ ባለመቅረቡ ምክንያት በርካቶች ለ ረሃብ መጋለጣቸውን በተደጋጋሚ የገለጸው ህወሓት የተኩስ አቁም ጥሪዎችን እንደሚቀበል ባሳወቀበት የእሁዱ መግለጫው አዝመራ በሚሰበሰብበት በዚህ ወቅት ሚሊዮኖችን የሚመግብ ምርት በሚያመርቱ በሁሉም የትግራይ አካባቢዎች ጦርነት እየተካሄደ ነው። በመሆኑም አስቸኳይ የግጭት ማቆም ካልተደረገ በክልሉ ያለው ሰብአዊ ቀውስ ይበልጥ ይባባሳል ማለቱ ይታወሳል። የተለያዩ ዓለም አቀፍ አካላትም የሰብአዊ እርዳታ ወደ ክልሉ እንዲገባ በመጠየቅ ሰሞኑን ባወጧቸው መግለጫዎች ይህ ካልሆነ ቀድሞውንም በከፍተኛ የምግብ እጥረት ችግር ላይ የሚገኘው የክልሉ ህዝብ ለከፋ ረሃብ ሊጋለጥ ይችላል ሲሉ አስጠንቅቀዋል። ህወሓት እርዳታ ወደ ትግራይ እንዳይገባ አድርጓል ሲል ለችግሩ የፌደራሉን መንግስት ተጠያቂ ሲያደርግ፣ መንግስት በበኩሉ የእርዳታ ምግብ አቅርቦቶችን ለታጣቂዎቹ ይጠቀማል፣ በክረምት ወቅት ጦርነት በመክፈት እርዳታ እንዳይገባ ከማድረግ በተጨማሪ አርሶ አደሩ ተረጋግቶ የግብርና ስራውን እንዳይሰራም አድርጓል ሲል ህወሓትን ተጠያቂ ያደርጋል። በአንዳንድ ለጋሽ ድርጅቶችም ጭምር የእርዳታ አቅርቦቶችን ዘርፏል በሚል የሚቀርብበትን ውንጀላ የማይቀበለው ህወሓት በበኩሉ ለጦርነቱ መቀስቀስም ተጠያቂው የፌደራል መንግስት እንደሆነ ነው የሚገልጸው። ይህ በእንዲህ እንዳለ በኢትዮጵያ ያለውን ጦርነት እያባባሰ ያለው የጥላቻ ንግግር ነው ያሉት በተባበሩት መንግስታት የዘር ማጥፋት መከላከል ልዩ አማካሪ አሊስ ዋይሪሙ የቴክኖሎጂ ኩባንያዎች የጥላቻ ንግግሮችን ለመቆጣጠር የተቻላቸውን ሁሉ ማድረግ አለባቸው ስለማለታቸው አሶሺየትድ ፕሬስ ዘግቧል። ከግጭቱ ጋር በተያያዘ በፖለቲካ መሪዎችና በታጠቁ ቡድኖች የሚደረጉ የጥላቻ ንግግሮች ያለማቋረጥ ቀጥለዋል ሲሉም አማካሪዋ ትናንት በሰጡት መግለጫ አመልክተዋል። እነዚህ ንግግሮች ደግሞ በማህበራዊ መገናኛ ብዙሃን እንደሚሰራጩ ጠቁመው የቴክኖሎጂ ኩባንያዎች መላ እንዲያበጁላቸው ስለመጠየቃቸውም በዘገባው ተጠቅሷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። አድማጮች በተከታዩ የመጽሔር ርዕስ ደግሞ ወደ ቤንሻንጉል ሰዳችሁ። ቤንሻንጉል ጉሙዝ ክልል መንግስትና የክልሉ አማጺ ቡድን የሰላም ስምምነት መፈራረማቸው ተገለጠ። የቤንሻንጉል ጉሙዝ ክልላዊ መንግስትና ክልሉ ታጥቆ የሚንቀሳቀሰው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ችግሮችን በውይይት ለመፍታት የሚያስችል የሰላም ስምምነት ተፈራርመናል ሲሉ ሁለቱም ወገኖች አመልክተዋል። ስምምነቱ ዘላቂ ሰላም ያመጣል ሲሉም ለአሜሪካ ድምጽ ገልጠዋል። ናኮር መልካ ነው የተከታተለው።
የሰላም ስምምነት ሰነዱን የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻል ያሰን እንዲሁም በታጣቂዎች በኩል የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉሁዴ ሊቀመንበር አቶ ግራኝ ጉደታ በአሶሳ ከተማ መፈራረማቸውን የክልሉ ኮሚኒኬሽን ጽህፈት ቤት ምክትል ኃላፊ አቶ አድማስ ሙርካ ለአሜሪካ ድምጽ የተናገሩት። ስምምነቱ ባለፉት 3 ዓመታት በክልሉ በርካታ ሰዎች ለተገደሉበትና ለተፈናቀሉበት ግጭት እልባት ይሰጣል ተብሎ ይታመናል ሲሉም አቶ አድማስ ገልጸዋል።
ስለዚህ ጉዳት ነው በጣም እያየን ያለው የሚለው ነገር እዚህ መንሻነት አሁን ይሄ ከንብረት ውድመት ጋር ተያይዞ አሁን ካለው ሰዎች መፈናቅል ጋር አለው አሁን ካለው ሞት ጋር ስጋት ጋር ተያይዞ አሁን እኛ ጥሪ የመንግስት አደረግለን ጥሪ የሰላም ጥሪ መሰረት ይህንን አከብረን አሁን የምናየው አንጻራዊ ሰላም ዘላቂ ሰላም ለማድረግ ይህን የጋራ መግባቢያ ሰነድ መፈራረም አስፈላጊ በሚል ነው። በጣም እዚህ ላይ በሁለቱ በጎህዴን እና በክልሉ መንግስት የነበረው አቋም ማለት ነው።
የታጣቂው ቡድን ጉሁዴ ሊቀመንበር አቶ ግራኝ ጉደታ ተመሳሳይ ሀሳብ አንጸባርቀዋል።
በቤንሻንጉል ጉሙዝ ክልላዊ መንግስት እና የጎህዴን ታጣቂዎች መካከል የሰላም ስምምነቱ ሰነድ ነው ተፈራረም ነው። የስምምነቱ ዋና ዓላማ እንደኛ በቤንሻንጉል ጉሙዝ ክልል በመተከል ዞን እና ከማሺ ዞን ለአንዴ እና ለመጨረሻ ጊዜ አስተማማኝ እና ዘላቂ ሰላም ልማት እና እድገት እንዲመጣ ለማድረግ በክልሉ ውስጥ ማንኛውም ዜጋ ሰላምና ዲሞክራሲያዊ መብታቸውን ተጠብቆላቸው በነጻነት እንዲንቀሳቀሱ ለማስቻል የተደረገ ስምምነት ነው። ይህ ብቻ ሳይሆን በማወያየት ችግሮችን የሚፈታበት በሀሳብ የበላይነት የሚያምን ዜጎች ለመፍጠር ዓለሙ የተደረገ ስምምነት ነው።
በርካታ ወጣቶች በጉዴን ስም ታስረዋል፣ አባላትና አመራሮቻችንም በእስር ላይ ይገኛሉ ብለዋል አቶ ግራኝ። እሳቸው አለ ስላሉት የእስር ጉዳይ ሰፊ ውይይት መደረጉን አስታውቀዋል።
የታሰሩ ሰዎች በምን መልኩ መፈታት እንዳለበት ስራ የተጀመረበት ሁኔታ ስለሆነ ጥሩ አስተማማኝ ሰላም ያመጣል ያረጋግጣል ብለን እናምናለን። ታሰሩ የሚገኙ ብዙ ናቸው። አሁን ጥቅል 300 በላይ ነው የሚሆኑ የታሰሩ። ለዚህ ውስጥ ማዕከላዊ ኮሚቴዎች አሉ፣ ጽህፈት ቤት ኃላፊዎች አሉ። ሶሳ ላይም እንደዚህ ማዕከላዊ ኮሚቴ ጽህፈት ቤቶች ታሰሩ አንዱ አንድ ከ20 በላይ ነው የሚሆኑ። ከማሺ ዞንም እንደዚሁ 2011 ጀምሮ እነዚህ በሙሉ በአካተተ መልኩ የ2013ም እነዚህም ታይቶ መንግስት ኪስ ላይ ያለው ወይም በሂደት ላይ ያለው ኪሳቸው እንዲቋረጥ እዚህ አሶሳ ያለው ፍርድ ቤት የቀረቡ ማስረጃ የለም እና ስለዚህ ከማሺ ላይም እንደዚህ ከሚገርም ሁኔታ ነው ያለው እና ይህ ሁሉ በአካተተ መልኩ ክልሉ መንግስትም የኛ ጥያቄ ተቀብሎ አሁን ስራ ጀምሯል።
በስምምነቱ ውስጥ ከተካተቱ አንኳር ጉዳዮች መካከል ይህ የስራት ጉዳይ የሚገኝበት መሆኑን የጠቆሙት የክልሉ ኮሙኒኬሽን ምክትል ኃላፊ አቶ አድማሱ ተከታዩን አብራርተዋል።
እዚህ ከታሰሩ አባላቶቻቸውና አመራሮቻቸው ጋር ተያይዞ ያለው ነገር ፕላስም ደግሞ በስሜ ጎዲን የታሰሩ አካላቶች የጉምዝ ወጣቶችም ምን መሆን አለበት የሚለው ነገር እሱ ሰነዱ ላይ ግልጽ ያለ ነገር ነው የተቀመጠና ምናልባት እነዚህ አይነት ነገሮች በተለይ በህግ የተያዙ ነገር አሉ። ስለዚህ በህግ የተያዙ ነገሮች ምናልባት በፌዴራል አሁን ለምሳሌ ክስ የተመሰረተባቸው አሉ፣ በክልሉ ምናልባት የተከሰሱም ካለ ይህን በክልሉ መንግስት የተቀመጠው ምናልባት የስምምነት ሲደረግ ይህን በማነጋገር በተለይ ህግ አካላት ከፌዴራልም ሆነ ከክልሉ ጋር በመነጋገር አንደኛ የተከሰሱ ሰዎች ምን መሆን አለበት የሚለው ነገር የክሳቸው የወንጀላቸው ተውን ታይቶ ክሳቸው የሚቋረጥበት መንገድ ፕላስ ደግሞ በምህረት የሚለቁ ደግሞ በምህረት የሚለው ነገር በዚህ ላይ የጋራ ስምምነት ተደርጓል ማለት ፈልጋለሁ።
በሌላ በኩል በካማሽና መተከል ዞኖች ውስጥ ታጥቀው ይንቀሳቀሱ የነበሩ ከ7000 በላይ ታጣቂዎች በሰላማዊ መንገድ ወደ ህብረተሰቡ መቀላቀላቸውን የታጣቂው ቡድን መሪ ገልጸዋል።
ታጣቂዎች ባለፈው በሁለቱ ዞኖች ከ7000 በላይ ነው የገቡት። ትናንትና ራሱ ከዚህ ከስምምነት ሰምቶ ትላንት በመተከል ዞን ከ 79 በላይ የሆነ ፍንክቻቸው ትላንት ሪፖርት ያደረጉበት ሁኔታ አለ።
ከነ መሳሪያቸው ነው የገቡት ወይስ
ከነ መሳሪያቸው ገብተው ተመዝግበው ነው ለሀገር ሽማግሌዎች አሳምቦ ነው የሚገቡ እንጂ ዝም ብሎ አይደለም። ኮሚቴ ተቋቁሞ በሌላ ቁጥ አማካኝነት ፖሊስ እየተመዘገበ ነው የሚገቡ እንጂ ዝም ብሎ ይዘው አይገቡ።
ከስራቸው የተፈናቀሉ የጉዴን አባላትና አመራሮችን ወደ ስራ መመለስ በስምምነቱ ከታቀፉ ነጥቦች መካከል መሆኑን አቶ አድማሱ ጠቁመዋል። ስራ የሚፈልጉ ወጣቶችንም በተመለከተ የታቀደ ነገር መኖሩን አቶ አድማሱ ጨምረው ገልጸዋል።
እንደ ሀገርም እንደ ክልልም ያለው የተያዘ ጉዳይም ቢሆን ስለሆነ ምናልባት የነሱ አባላትም ስርዓት የሆኑ ካሉ በሰነዱ ላይ የተቀመጠው ነገር አንደኛ ትምህርት ደረጃቸው ባለው ስነ ምግባር የሚሰጣቸው ቦታ እነሱን ፊት የሚያደርጉ ቦታ ተሰጥቶ ነው ያለው። አንዳንድ ሰዎች አሁንም ይሰጣል የሚል ይህን እንደ አንድ ነገር ተቀምጠዋል። ትምህርት ደረጃቸው ዝቅ ያሉ ወጣቶችን እንደ ማንኛውም ሌላ ወጣት በሚፈልጉት የምናደራጅበት የስራ መስክ አሁን ለምሳሌ በወርቅ ልፈልግ እችላለሁ፣ በአሻዋ ላይ በእርሻ በማረስ ላይ በሚል ላይ በዛ ልክ በማደራጀት ይህን ማድረግ አለብን የሚል በጋራ ስምምነት የተቀመጠበት ሁኔታ ነው።
መንግስትና ጉዴን በጋራ ለዘላቂ ሰላምና መረጋጋት ለመስራት በተጨማሪም በማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ እንቅስቃሴዎች ለመተባበር መስማማታቸውን ሁለቱም ወገኖች ገልጸዋል። የአሁኑ ስምምነት ከዚህ ቀደም በሁለት ዙር የነበረውን በባህላዊ መንገድ የተደረገውን የእርቀ ሰላም ስምምነት የሚያጸና በከፍተኛ አመራሮች መካከል የተካሄደ የሰላም ስምምነት ነው ሲሉም ሁለቱም ወገኖች ገልጸዋል። በክልሉ ውስጥ ባለፉት 4 ዓመታት በደረሰው ጥቃት በርካታ ሰዎች ተገለዋል፣ በመቶ ሺዎች የሚቆጠሩ ተፈናቅለዋል። ሰላምን በማስፈን ተፈናቃዮችን ወደ የአካባቢያቸው እየመለሰ መሆኑንና መልሶ ለማቋቋም ዘርፈ ብዙ ተግባራትን እየከወነ እንደሚገኝ መንግስት መግለጹም ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
አመሰግናለሁ ናኮር። አድማጮች፣ በተከታዩ መጽሔት ርዕስ ደግሞ ከቤንሻንጉል ወደ ደቡብ ኢትዮጵያ ነው የምናቀናው። ለደቡብ ኢትዮጵያ ሕዝብ ውሳኔ ማስፈጸሚያ ከ400 ሚሊዮን ብር በላይ በጀት ተፈቀደ ይላል የኢትዮጵያ ምርጫ ቦርድ በመጪው ጥር 29 ቀን ለሚያካሄደው የደቡብ ኢትዮጵያ ሕዝብ ውሳኔ ማስፈጸሚያ ከመንግስት ይህ 400 ሚሊዮን ብር በላይ በጀት እንደተፈቀደለት ቦርዱ አስታውቋል። በደቡብ ክልል በሚገኙ 6 ዞኖችና 5 ልዩ ወረዳዎች ህዝበ ውሳኔውን ለማካሄድ የተለያዩ ዝግጅቶች እየተደረጉ መሆኑንም የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ተናግረዋል። ቦርዱ ህዝበ ውሳኔውን ለማካሄድ አንድ የማስተባበሪያ ጽህፈት ቤትና 24 የማዕከላት ጽህፈት ቤቶችን ለማደራጀት እየሰራ ቢሆንም ከመንግስት አካላት ግን በቂ ምላሽ እያገኘን አይደለንም ብለዋል ዋና ሰብሳቢዋ። የብሔራዊ ምርጫ ቦርድን ጋዜጣዊ መግለጫ የተከታተለው ዘጋቢያችን ገብረ ሚካኤል ገብረ መድን ተከታዩን አድርሶናል።
የኢትዮጵያ ምርጫ ቦርድ በደቡብ ክልል በሚገኙና አንድ የጋራ ክልል ለመመስረት ጥያቄ ባቀረቡት 6 ዞኖችና 5 ልዩ ወረዳዎች ውስጥ ጥር 29 ቀን 2015 ዓ.ም ተመረጠ ለሚያካሂደው ህዝበ ውሳኔ ከመንግስት የ410.1 ሚሊዮን ብር በጀት እንደተፈቀደለት በዛሬው ዕለት ገልጿል። የተፈቀደው በጀት ቦርዱ በጠየቀው መጠን ባለመሆኑ በስራው ሂደት ተጨማሪ በጀት ሊጠይቅ እንደሚችል የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ገልጿል።
በመረጃ ላይ ተመሰረተ ግምት አድርገን ነው በጀቱን በጥንቃቄ ያዘጋጀነው። ግን ያው የተወካዮች ምክር ቤት አንዳንዶቹ የተጋነኑ ናቸው፣ አንዳንዶቹም በማስረጃ የተደገፉ አይደሉም በሚል ቅነሳ አድርጓል። በእኛ በኩል ምናልባት አሁንም በመናደርጋቸው እንቅስቃሴዎች ውስጥ ልናተርፍ የምንችለው ሴቭ ማድረግ የምንችልባቸው ነገሮች ካሉ እያየን ነው። በዚህ በ410 ሚሊዮኑ ውስጥ ለመስራት የምንችልበትን ሁኔታ ለመፍጠር ማለት ነው። ግን ያ የሚያቀጥ ከሆነ መልሰን ተጨማሪ በጀት መጠየቃችን የማይቀር ነገር ነው።
በመጪው ጥር ወር ለሚካሄደው ህዝበ ውሳኔ በአርባ ምንጭ ከተማ የሚቋቋም አንድ ማስተባበሪያ ጽህፈት ቤትና 24 የማዕከላት ጽህፈት ቤቶች እንደሚያስፈልጉት የገለጹት ዋና ሰብሳቢዋ እስካሁን ማደራጀት የተቻለው ግን የአርባ ምንጩን ብቻ ነው ብለዋል። ምክንያቱ ደግሞ የመንግስት አካላት አፋጣኝ ምላሽ አለመስጠታቸው ነው ሲሉ አብራርተዋል።
ጽህፈት ቤቶችን የማደራጀት ሂደቱን ጀምረናል። የህዝበ ውሳኔ ማስተባበሪያ ዋና ጽህፈት ቤቱ በአርባ ምንጭ ተከፍቷል። ከዛ ውጪ በእያንዳንዱ ዞንና በልዩ ወረዳ ላይ ማስተባበሪያ ጽህፈት ቤት መክፈት ይኖርብናል። ዛሬ በያዝነው ቅድ መሰረት መከፈት መቻል ነበረባቸው ብለን እናምናለን። ሆኖም የአካባቢው መስተዳደሮች በፍጥነት ምላሽ ስላልሰጡንና ለቢሮ የሚሆኑ ቦታዎችን ስላላቀረቡ ያ ሳይፈጸም ቀርቷል።
ህዝበ ውሳኔውን ለማካሄድ ከ18,000 በላይ የምርጫ አስፈጻሚዎች እንደሚያስፈልጉ ብርቱካን ሚደቅሳ ገልጿል። ከዚህ በፊት በነበረው ምርጫ የተሳተፉ 9,000 አስፈጻሚዎች ይህን ህዝበ ውሳኔ ለማስፈጸም ፈቃደኞች መሆናቸውን እንደገለጹም አመልክቷል። ተጨማሪ የአስፈጻሚዎች ምልመላ እየተደረገ እንደሆነም ጠቁመዋል። ህዝቡ በአስፈጻሚዎች ገለልተኝነት ላይ በቀጥታ አስተያየት የሚሰጥበት ስርዓት እንደሚዘረጋም ተናግረዋል።
ከፓርቲዎችም ከመንግስትም ጋር ባደረግናቸው ምክክሮች የአስፈጻሚዎችን ገለልተኝነት ማረጋገጥ በተመለከተ ብዙ የሚያሳስባቸው ነገር እንዳለ ስለገለጹልን ማንኛውም ዜጋ እጩ አድርገን ያቀረብናቸውን አስፈጻሚዎች ላይ ችግር አለ ብሎ በሚያምንበት ጊዜ አስተያየት መስጠት የሚችልበትን ሁኔታ ፈጥረናል። እሱም ኦንላይን ነው የምናደርገው። በየአካባቢው ሰው መራጩ አስፈጻሚዎቹ ማን እንደሆኑ ተመልክቶ ችግር አለባቸው የሚል ከሆነ ከህዝብ አስተያየት እንቀበላለን።
በአንዳንድ ዞኖች ውስጥ ራስን ችሎ በክልል የመደራጀት ጥያቄን የሚያራምዱ አካላት መኖራቸውን የምርጫ ቦርድ እንዴት እንደሚመለከተው የተጠየቁት የቦርዱ ዋና ሰብሳቢ ብርቱካን ሚደቅሳ ይህን የመወሰን የእኛ ስልጣን አይደለም ብለዋል።
የትኛውም ዞን ወላይታም ሆነ ሌሎች ዞኖች በምክር ቤታቸው በክልልነት የመደራጀት ጥያቄን አንስተው ውሳኔ ሊሰጡ ይችላሉ። መጀመሪያ ውሳኔው ማለቅ ያለበት በዛ ደረጃ እንደሆነ ከህገ መንግስትና ከህጋዊ አሰራር አኳያ ግልጽ ነው። ከዛ እንግዲህ ሁለት አካሄዶች አሉ። እስካሁን ያየናቸው ወደ ምክር ቤታቸው ወደ ክልል ምክር ቤት ሄደው በክልል ምክር ቤት በኩል ተጠናቆ ነው ወደ ምርጫ ቦርድ ሊመጣ የሚችለው። ሌላው ደግሞ በይግባኝ ከክልል ወደ ፌዴሬሽን ምክር ቤት ሄደው ፌዴሬሽን ምክር ቤት ጋር ህዝበ ውሳኔው እንዲደረግ ተብሎ ሲወሰን ወደኛ የሚመጣበት አግባብ እንዳለ ያው የደቡብ ምዕራብ ኢትዮጵያ ህዝበ ውሳኔም ያንን ነው የሚያሳየው። ከዛ ውጪ ቀጥታ ይሄ ዞን ወይም ይሄኛው ልዩ ወረዳ ወይም እንደዚህ ለኛ ቀጥታ ጥያቄ አቅርቦ በክልልነት ይደራጅ ወይ አይደራጅ የሚለውን የምናስተናግድበት አግባብ የለውም። የኛም ስልጣን አይደለም።
ከ3 ሚሊዮን በላይ ምራጮች ድምጽ እንደሚሰጡበት የተገመተው ይህንን ህዝብ ውሳኔ ለማስፈጸም ከ3700 በላይ የድምጽ መስጫ ጣቢያዎች እንደሚደራጁ ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:34 ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው የምናልፈው። ሳምንታዊ ቅንብር የተፈጥሮ ሳይንስና አካባቢ። የተፈጥሮ ሳይንስና አካባቢ ለምሽቱ ባሰናዳው ቅንብር የኢትዮጵያ አርሶ አደሮች የአየር ንብረትና የአየር ሁኔታ ለውጥ ዙሪያ በቂ መረጃዎችን አለማግኘታቸው ለእርሻ ምርታቸው መቀነስ ከፍተኛ አስተዋጽኦ እንደሚያደርግ አንድ በቅርቡ የወጣ ጥናት ማመልከቱን ይተርካል። ዓለም አቀፉ የእድገት ማዕከል የተሰኘው ተቋም በአምስት ክልሎች ውስጥ ባካሄደው በዚህ ጥናት ኢትዮጵያ ውስጥ ስለ አየር ንብረት ለውጥ መረጃ የሚያገኙ አርሶ አደሮች ከ18 በመቶ በታች መሆናቸውን አመልክቷል። መረጃው ያላቸው አርሶ አደሮችም በበቆሎ ምርታቸው ከ27 ከመቶ፣ በስንዴ ደግሞ 17 ከመቶ የበለጠ ምርታማ እንደሚሆኑ አስታውቋል። ስመኝሽ የቆየ አንዳንድ አርሶ አደሮችን የግብርና ባለሙያዎችንና እንዲሁም ጥናቱን ያካሄደው ተቋም የኢትዮጵያ ወኪል የምጣኔ ሀብት ባለሙያውን ዶክተር ስንሻው ታምሩን አነጋግራ ተከታዩን አቀናብራለች።
በምስራቅ ሸዋ አዳሚ ቱሉ ወረዳ ተወልደው ያደጉት የ68 ዓመቱ አቶ ኒኔ ሆርሲሳ በግብርና ሙያ የሚተዳደሩ ባለሙያ ሲሆኑ ቀደም ሲል እንደ ልብ ያመርቱት የነበረው የበቆሎ እህል አሁን ምርታማነቱ እየቀነሰ መምጣቱን ይገልጻሉ።
ድሮ ማዳበሪያ አልፈልግም፣ ክረምት ባሱን ያታግባል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ። የድሮ አፈር ቶክሶ በጣም ሚኒራል እንትን ያለው ነው። የአሁኑ ግን በአመት በመዳበሪያ ተቀስጦ ወይም ደግሞ ዝናብ አቶ ተቃጥሎ አፈሩ ራሱ ተቀይሯል እና ምርት እንደ ድሮ አይደለም እና በግድ እያወጡ ነው በመዳበሪያ። ካለበለዚያ ግን ምንም አይገኝም ከአፈሩ ላይ። የአፈር መበከል ራሱ አፈሩ ራሱ ከድሮ አፈር አይነት አይደለም።
አቶ ኒኔ የእርሻ ምርታቸው የቀነሰው በዝናብ መጥፋትና የሚኖሩበት አካባቢ የሙቀት መጠን በከፍተኛ ሁኔታ እየጨመረ በመምጣቱ መሆኑንም ያስረዳሉ።
አያንዱ ማለት ይሄ አመቱ እንደምን ይታል ያገኘን ገንድሮ በተለያየ ይታል ሁሉ ጊዜ እየቀነሰ ወደ መቀነስ እየተራመደ ነው። ደን የምታይ ክረምት መቀነስ፣ የኑሮ ውድነት፣ የአካባቢ ደን ደስ የምለው ነገሮች በሙሉ ተቀንሰዋል። አየሩ ራሱን በድሮ የቀዘቀዘ ጤነኛ አይደለም። እየቀነሰ ወደ መቀነስ የሚሄድ ይመስለኛል።
የአየር ንብረት ለውጥ ያስከተለው የዝናብ መጥፋትና የአካባቢ ወደ በረሃነት መቀየር አቶ ኒኔንና ሌሎች በግብርና የሚተዳደሩ አርሶ አደሮችን ለከፍተኛ ችግር አጋልጧል። በዝናብ መቀነስ ምክንያት በርካታ አርሶ አደሮች ለቤት ምግብ ፍጆታና ለገበያ የሚያቀርቡት የበቆሎ ምርት እንደ ልብ እንዳይበቅል ማድረጉንና የሚበቅሉትም ከቀድሞ ዝርያቸው እጅግ ያነሰ የምርት መጠን ያላቸው መሆኑን የግብርና ባለሙያዎች ይገልጻሉ። አቶ አበባዮ ካሳይ የኢትዮጵያ ስነ ህዝብ ጤናና አካባቢ ጥበቃ ወይም በምህጻረ ቃሉ ፒኤችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ ናቸው።
በፊት ቢያንስ በቆሎ ከ3-4 ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር፣ ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያይነት ወይም አግሮ ባዮዳይቨርሲቲ የምንለው የሱም አይነት ይቀንሳል ማለት ነው።
የአየር ንብረት ለውጥ በኢትዮጵያ የግብርና ምርት ላይ እያሳደረ ያለውን ጉዳት ከግምት ውስጥ በማስገባት ዓለም አቀፍ የእድገት ማዕከል የተሰኘ ተቋም በቅርቡ ባካሄደው ጥናት የኢትዮጵያ አርሶ አደሮች በአየር ንብረት ለውጥ ዙሪያ በቂ መረጃ እንዲያገኙ በማድረግ ብቻ ምርትንና ምርታማነትን ማሻሻል እንደሚቻል አመልክቷል። ሆኖም በአሁን ወቅት መረጃውን የሚያገኙት 18 ከመቶ አርሶ አደሮች ብቻ መሆናቸውን ጥናቱን ካካሄዱት ባለሙያዎች አንዱና የተቋሙ የኢትዮጵያ ወኪል የኢኮኖሚ ባለሙያ ዶክተር ስንሻው ታምሩ ያስረዳሉ።
ከተየቅናቸው ለ4000 ከሚጠጉ አርሶ አደሮች ውስጥ 18% ብቻ ናቸው ስለ አየር ለውጥ መረጃ ያገኙት። መረጃው በቂ ይሁን አይሁን የሚለው ሌላ ዲቴል ሳንገባ መረጃውን ያገኙ አርሶ አደሮች 18% ብቻ ናቸው። ወደ 82% የሚሆኑ አርሶ አደሮች ስለ እንደዚህ አይነት መረጃ መኖርም አያውቁም፣ መረጃውንም ደግሞ ደርሷቸው ማያውቁም። ኮርስ ካላወቁም አይደርሳቸውም።
መረጃ እንዳያገኙ የሚያግዷቸው ነገሮች ምንድናቸው የሚሉትን ለማየት ሞክራችኋል?
አዎ፣ እንደመጠየቅ ብለናል። አንደኛ ስለ መረጃው ራሱ መኖሩን አያውቁትም። ያው መረጃው ስለሌለ ነው ይላሉ፣ ወይ ደግሞ ሬዲዮ በሰፊው ስለማንሰማ ነው፣ ወይ ደግሞ እዚህ ዲቨሎፕመንታል ኤጀንሲ የሚባሉት ከአየር ንብረት ለውጥ ጋር በተገናኘ ብዙም ትኩረት አልተሰጠውም። ብዙም ጊዜ አይነት የመሳሰሉ መርሶችን ነው የሰጡን።
ይህ በአማራ፣ ኦሮሚያ፣ ትግራይ፣ ደቡብና ሶማሊያ ክልሎች ውስጥ የተካሄደው ጥናት እንደሚያሳየው አርሶ አደሮች ጋር የሚታየው ከፍተኛ የሆነ የመረጃ እጥረት በምግብ ምርትና የምግብ ዋስትና ላይ ከፍተኛ ተጽዕኖ እያሳደረ ነው።
ከአየር ንብረት ለውጥ ጋር በተገናኘ በተለይ ኢትዮጵያ ያሉ ሀገሮች ከረዥም ጊዜ ጀምሮ በጣም ሲጠቁ ነበረ። ትልልቅ የሚታወቁ ዳታዎች አሉ። የ1966ቱ በኢትዮጵያ አቆጣጠር ትልቁ የረሃብ በተለይ በሰሜኑ አካባቢ፣ በቅርብ ጊዜ ደግሞ በሰሜን ምስራቅ፣ እንደዚህ በደቡብ እንደዚህ የቦረና ዞንን ተከትሎ በጣም ትልቅ ድርቅ ጋር የተገናኙ ችግሮች ነበሩ። በምግብ ራስን አለመቻል፣ እርዳታ የመጋለጥ፣ በእርዳታ ብቻ ዲፔንድ የማድረግ ችግሮችን ያስከትላል። እና በቅርቡ ደግሞ ወደ ደቡብ እንደዚህ የሶማሊያ አካባቢም ጨምሮ ወቅቱን ያልጠበቀ ጎርፍ መጥቶ ትልቅ ብዙ ቤተሰቡን አፈናቅሏል። እና ከዚህ ከአየር ንብረት ለውጥ ጋር የተገናኘ ትንሽ የማይባል ሕዝብ በዚህ ይጠቃል።
ለመሆኑ አርሶ አደሮች በአየር ንብረትና በአየር ሁኔታ ለውጥ ዙሪያ በሚያገኙት መረጃ ምን ያክል ምርታቸውን ማሳደግ ይችላሉ ለሚለው ጥያቄ ዶክተር ስንሻው በጥናታቸው ያገኙትን ውጤት ያብራራሉ።
እነዚህ 18% ካገኙት ውስጥ ካላገኙት ጋር ሲነጻጽር ያገኙት አርሶ አደሮች የበቆሎና የስንዴ ምርታቸው ከ17-26% በጣም ከፍ ብሎ አግኝተነዋል። ይህ ማለት በጣም ትልቅ የሚባል ውጤት ነው። እንደ ማዳበሪያ፣ እንደ ምርጥ ዘር፣ እንደ ኤክስቴንሽን ሰርቪስ፣ ከነዚህ ጋር ባልተናነሰ ሁኔታ የበቆሎና የስንዴ ምርት በጣም ከፍ ያደርጋል። ግን እዚህ ጋር አስሞት አድርጌ ሰጥቼ መናገር የምፈልገው ለሌሎች ምርቶች ግን እንደ ጤፍ፣ እንደ ማሽላ፣ የቅባት ሌሎች ቡና ላይም ለማጣራት ሞክረን እስካሁን ባለን ዳታ ተጨባጭ መረጃ አላገኘንም።
ከአየር ንብረት ወይም ከአየር ሁኔታ መለዋወጥ ጋር ተያይዞ የሚቀርቡ መረጃዎችን ከሚያገኙ ጥቂት አርሶ አደሮች መካከል 63% የሚሆኑት መረጃውን የሚያገኙት ከሬዲዮ መሆኑን ጥናቱ አመልክቷል። ሌሎች 19% የሚሆኑት ደግሞ ከቴሌቪዥን ሲያገኙ፣ ቀሪዎቹ ከጎረቤትና ከእርሻ ባለሙያ ሰራተኞች የሰሙ ናቸው። ይህን የመረጃ ስርጭት ሁኔታ በተቀናጀ መልኩ እንዲዳረስ የሚመለከታቸው አካላት ተጨማሪ ጥናቶችን ማካሄድ እንዳለባቸው ዶክተር ስንሻው ይጠቁማሉ።
ሞዳሊቲው እንዴት ይሁን? በምን መልኩ ቢደርስ ነው ለተጠቃሚዎቹ የበለጠ ፍሬያማ የሚሆነው? በሞባይል በኩል ነው? በሞባይል ስልክ በኩል ነው? በእነዚህ በዲቨሎፕመንት ኤጀንትስ ነው ወይስ በሌላ ሞዳሊቲ ነው? በሬዲዮ በኩል ነው? በሬዲዮ በኩል ከሆነ ደግሞ ምን አይነት ትንትና ተካሂዶ ምን አይነት መረጃ ነው መስጠት ያለበት? ሚሊዮን ሬዲዮ ስንት ቦታ ነው የሚደርሰው? ፍሪኩዌንሲው እንዴት ነው የሚሆነው? በሚለው እሱን ወደ እሱ መሄድ ይቻላል። ነገር ግን ዋናው ነገር እንደ ሀገር ራሱ ይሄ እዚህ የአየር ንብረት ጋር ተገናኘ ወይ ደግሞ የአየር ሁኔታ ለውጥ ጋር ተገናኘ መረጃው በጣም ጠቃሚ እንደሆነ ማወቅና እሱ ላይ የበለጠ ጥናት ማድረግ፣ በምን በኩል ቢደርስ ነው የበለጠ ተጠቃሚ የሚሆኑት የሚለው ሰከንደሪ ነው። እንደውም ከሱ ጋር በተገናኘ ሌላ ጥናት ለማድረግ እየተዘጋጀን።
ባየር ንብረት ለውጥ ዙሪያ የሚሰራጩ መረጃዎች ለአርሶ አደሮች በሚሆን መልኩ አሰናድቶ በተለያዩ መንገዶች እንዲዳረሱ ለማድረግ የግብርና ሚኒስቴር፣ የሜትሮሎጂ አገልግሎቶች፣ የግብርና ኤክስቴንሽን ሰራተኞችና የመገናኛ ብዙሃን ተቀናጅተው መስራት እንደሚጠበቅባቸው ዶክተር ስንሻው አመልክተዋል። ይህ ከሆነ እንደ አቶ ኒኒን የመሳሰሉ አምራች ገበሬዎችን ለአደጋ ላጋለጠው የአየር ንብረት ለውጥ አይበገር የሆነ ማህበረሰብ መፍጠር ይቻላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። ተፈጥሮ ሳይንስና አካባቢ የተሰኘውን ሳምንታዊ ቅንብር ነበር የተከታተላችሁት። ክቡራትና ክቡራን አድማጮች የምሽቱ ዝግጅታችን እስከ 4 ሰዓት ይቀጥላል። አሁን ተከታዩ ቅንብር ደግሞ ከኦሮሚያ ወደ አማራ ክልል የሚወስደን ይሆናል። በአማራ ክልል ከቅርብ አመታት ወዲህ እየተተገበረ ያለው የማህበረሰብ አቀፍ የጤና መድን በተለይ የገጠሩን የህብረተሰብ ክፍል ተጠቃሚ ያደረገ መሆኑን አንዳንድ የአሜሪካ ድምጽ ያነጋግራቸው አርሶ አደሮች ገለጡ። ከአሰራር አንጻር የታዘቧቸው ችግሮች ግን አሉ ነው የሚሉት። የአማራ ክልል ጤና ቢሮ በበኩሉ 14 ሚሊዮን የሚደርስ ህዝብ የማህበረሰብ አቀፍ ጤና መድን ተጠቃሚ ማድረጉን አመልክቷል። አስቴር ምስጋናው ተከታዩን አሰናድታለች።
በሀገር አቀፍ ደረጃ በ2003 ዓመተ ምህረት በህግ የጸደቀው የጤና መድህን በሁለት ይከፈላል። ማህበራዊና ማህበረሰብ አቀፍ የጤና መድህን በአማራ ክልል ጤና ቢሮ የሀብት አሰባሰብና አጋርነት ዳይሬክቶሬት ዳይሬክተር አቶ አዲሱ አበባው እንደሚሉት በወቅቱ ሁለቱንም አይነት የጤና ዋስትናዎች ተግባራዊ ለማድረግ ጥረት ተጀምሮ ነበር። የመጀመሪያው የማህበራዊ የጤና መድህን ማለትም ከመንግስት ሰራተኛው ደሞዝ የሚቆረጥ ሲሆን በወር 3% እንዲቆረጥ ሊወሰንም ብዙ ተቃዋሚ ስለገጠመው ሳይሳካ ቀርቷል ብለዋል። ሁለተኛው ማህበረሰብ አቀፍ የጤና መድህን በግል ስራ ማለትም መደበኛ ባልሆነ የስራ ዘርፍ የሚተዳደረውን የህብረተሰብ ክፍል የሚመለከት ነው። ይህም በ2003 ዓመተ ምህረት በአማራ ክልል በሶስት ወረዳዎች በሙከራ ደረጃ ቢጀመርም በኋላ ላይ በሁሉም አካባቢዎች ተቀባይነት እንዳገኘ አቶ አዲሱ አክለው ገልጸዋል። የአማራ ክልል ጤና ቢሮ ኃላፊ ዶክተር መልካሙ አብቴ በአማራ ክልል በአሁኑ ሰዓት 14 ሚሊዮን ህዝብ የሚጠጋ የጤና መድህን ተጠቃሚ ሆኗል። አብዛኛው ደግሞ የገጠሩ ማህበረሰብ ነው ብለዋል።
የማህበረሰብ አቀፍ ጤና መድህን ስራችን በትክክል ማህበረሰባችን እየጠቀመ ያለ ድሃው ማህበረሰብ የመታከም ወጪውን የሚሸፍን ነው። 13.9 ሚሊዮን ህዝብ የዚህ የማህበረሰብ አቀፍ ጤና መድህን ተጠቃሚ እንዲሆን አድርገናል። ስለዚህ 13.9 ሚሊዮን ህዝብ ማለት 82% መጠቀም ካለበት ይሄ በዚሁ በጀት አመት የተፈጸመ ነው። ይሄንን አርገን የተሰበሰበው ገንዘብ አጠቃላይ 1.4 ቢሊዮን ለዚህ 1.4 ቢሊዮን ብር ወደ ጤናው ሲስተም ኢንጀክት የሚደረግ ተቋሞቻችንን በግብአት በተለያየ መጠን የሚያግዝ ነው የሚሆነው ማለት ነው። ለዚህ ማህበረሰባችን ወጪ ሳይፈራ በየትኛውም ጊዜ የሚታከምበት ነው የሚሆነው። በነገራችን ላይ የማህበረሰብ አቀፍ ጤና መድን ከተጀመረ ጀምሮ የህዝባችን ወደ ጤና ተቋም መጥቶ የመታከም ፍላጎት እየጨመረ መጥቷል።
በፈለገ ህይወት አጠቃላይ ሆስፒታል ልጃቸውን ሲያሳክሙ ያገኙዋቸው አርሶ አደር አሻግሪ ያያለው ከደቡብ ጎንደር ዞን እስታይሽ እንደመጡ ነግረውኛል። ስለ ማህበረሰብ አቀፍ የጤና መድህን ደግሞ የሚከተለውን ብለዋል።
የጤና ጣቢያ ኩምምልሰኝ የለም ይታከማለሁ በደም አረብሮ ይከሙኛል። አሁንም እዚህ ለሪፈር መጣሁም አሁንም ተባብረውኛልና ጥሩ ነው የጤና መድኑ ጥቅሙ። እኔ 500 ብር ባወጣ ያ 5000 የመድኃኒት አባክናል እንበተሰቦች ማለት እና ጥሩ ነው የጤና መድኃኒት።
ስንት ቤተሰብ አለዎት?
5 እኔም ስታ ለጊዜው 500 ብር ከፍላለሁኝ አመቱን በነጣ ነው የምታከመው። የጤና መድኃኒት ካርድ ብቻ ነው
ይዘው የመጣ። አዎ
እና የድሮ ወይም መሞት ነው ያለኝ እድል ወይንም ደግሞ በሀድ ደግሞ ያላቅም የገንዘብ ያሸከመኛ ያን ገንዘብ መክፈል ያቅተኛል መሞት ነው አይደል? ሌላ ምን ይሄ?
አሁን ግን ከፈል።
አሁን ግን ያቀርቶልን ተሻሽሎ ጥሩ ዘመን ሆኖልን በደም ጤንነታችን ተጠብቋል።
ከባህር ዳር ዙሪያ ወረዳ እንደመጣ የሚናገረው አርሶ አደር ብርሃኑ ካሳ ገና ከቤተሰቦቹ ጋር ያለ ጽንሰ ሐሳቡ እንደገባው ይናገራል።
በድን እኔ ጥቅም መውቆ በእኔ ላይ አይደለም። እኔ እስካሁን እግዚአብሔር ይመስገን እንጂ ቤተሰብ ለእኔ በግድ እንትን ያለንም፣ ግን የኔ ቤተሰብ በህይወት አልፈዋል። እናቴም አባቴም እና ሁሉችንም ተሳክመን ነበር። እኔ ነኝ ጤና መድን እዚህ ፈለገው ተሳክማቸው ነበር። ሁሉችንም አንድ ብር ወጭ ሳላወጣ በጤና መድን ተሳክምኳቸው። ለስከ ለተሞታቸው ድረስ ወይም በህክምና አዲስ አበባ ድረስ እንኳን እንልካለን። ግን አባቴ ሞቷን በካንሰር ነው። በካንሰር እንኳን ሞቶ ሲታከም በጤና መድን ስለሆነ ወጪ እንትን አለ። እናቴም ልክ እንደዚህ ወጪ የለብኝ። አንዳንዴ ከውስጥ ያሉ የሌሉ መድኃኒቶች ከውጭ እንገዛ ብቻ ነው እንጂ እንትን ምን በአክሳችን እናወጣ። እዚህ ውስጥ ያለ መድኃኒት ከሆነ ምንም ነገር ወጪ የለብኝ። ስለዚህ ጠቅላላ አርጎ ሲስተ ጤና መድን ጥሩ ነው።
የማህበረሰብ አቀፍ የጤና መድን ተጠቃሚዎች በአገልግሎት አሰጣጥ ያሉ ያሏቸው ክፍተቶችንም ተናግረዋል። ከግል መድኃኒት ቤት የተገዛ መድኃኒት አለመወራረድና ጤና ጣቢያ አካባቢ ቀልጣፋ አገልግሎት አለማግኘት የሚሉት ተጠቃሚዎች ካነሷቸው ክፍተቶች መካከል ናቸው። ወይዘሮ ርስቲ የሚከተለውን ብለዋል።
ለችግር የየረውማ ቤተሰብ ልጅ በሽታት መድኃኒት አለመገኘቱ አንድ ችግር ነው። እየሰጡ ተግል ለምን ያዝዙናል? ምንጠቀም ብዙ ሰው ብር የከፈልን ተግል ምንታዘዝ ለምን? ተግል ተከፍሎ ደግሞ በኋላ ብሩ ምላሽ ሲባል ብር ምላሽ የለም ይባላል። እና ይህ ክሳራ ነው።
የጤና መድን ላይ ችግር አለ። ከውስጥ መድኃኒት እጥረት አለብን። ህዳሪ ገዝተናል። ብር በወዲያ ይከፈላል ተብሎ ህዳሪ ደን ገዝተ ሳይከፈልን ቀር።
የክልሉ ጤና ቢሮ ኃላፊ ዶክተር መልካሙ አብቴ በጤና መድን ዙሪያ ያሉ ጉድለቶች ይስተካከላሉ ብለዋል።
ቢሆን ማህበረሰባችን የሚያነሳቸው ጉዳዮች አሉ። በተለይ በ2015 በጥንካሬና በትኩረት የሚንሰራባቸው ጉዳዮች ቢሆን የአገልግሎት አሰጣጥና የመድኃኒት አቅርቦት ጉዳዮች ናቸው። መድኃኒት በተቋሞቹ እንዲኖር ደግሞ ከአሉት ተቋሞቻችን ለመድኃኒት እንዲኖራቸው የማህበረሰብ አቀፍ መድኃኒት ቤት እንዲከፍቱ እያደረግን ነው። ያ መድኃኒት ደግሞ እዛም ካልተገኘ በታወቀ ዋጋ ከግል ድርጅቶች በጨረታ ከታወቀ ዋጋ ከታወቀ አጥራቢ በጨረታ ተሰርቶ ለማህበረሰባችን እንዲደርስ እያደረግን ያለ ነው።
በገጠራማው አካባቢ የማህበረሰብ አቀፍ የጤና መድህን ተጠቃሚ ለመሆን ከአንድ እስከ አምስት የቤተሰብ አባል ያለው 350 ብር፣ ከአምስት እስከ ስድስት ቤተሰብ ያለው 400 ብር፣ ከስድስት እስከ ስምንት ቤተሰብ ያለው ደግሞ 480 ብር በዓመት እንደሚከፍል በአማራ ክልል ጤና ቢሮ የሀብት አሰባሰብና አጋርነት ዳይሬክተር የሆኑት አቶ አያሌው አክለው ገልጸዋል። የመንግስት ሰራተኛው ብቻ የሚሳተፍበት የማህበራዊ የጤና መድህን በ2003 ዓ.ም ቢጸድቅም በወቅቱ በተነሳው ተቃውሞ እስካሁን ትግበራ ላይ ሳይውል ቀርቷል። በዘንድሮ ዓመት ግን አስገዳጅና ዝርዝር ህግ ወጥቶለት በቅርቡ ወደ ትግበራ ይገባል ብለዋል አቶ አዲሱ። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አሁን ከአማራ ክልል ወዲህ ወደ ዩናይትድ ስቴትስ የሚመልሰን ልዩ ዘገባ ይሆናል ተከታዩ። የፊታችን ጥቅምት 29 በአውሮፓውያኑ የቀን ስሌት ደግሞ ህዳር 8 2022 ዓመተ ምህረት የሚካሄዱት የዩናይትድ ስቴትስ ምርጫዎች በመቃረብ ላይ ናቸው። ሁለቱ ዋና ዋና ፓርቲዎች ተቃራኒ የሆኑ አቋሞቻቸውን የሚያንጸባርቁበት የጽንስ ማቋረጥን የሚመለከተው መራጮች ድምጻቸውን ለማን እንደሚሰጡ ከሚወስኑባቸው ጉዳዮች መካከል አንዱ እንደሚሆን ይጠበቃል። ፕሬዚዳንት ባይደን ከትላንት በስቲያ ማክሰኞ በሰጡት መግለጫ ዲሞክራቲክ ፓርቲያቸው በምርጫው አብላጫውን የምክር ቤት መቀመጫ የሚያሸንፍ ከሆነ የጽንስ ማቋረጥ መብትን የሚያረጋግጠው የሮቪ ዌድ የተባለው ውሳኔ ህግ ሆኖ እንዲደነገግ የሚያስደርጉ መሆናቸውን ተናግረዋል። የአሜሪካ ድምጿ አኒታ ፓውል በዚህ ወሳኝ የሆነው ርዕሰ ጉዳይ ላይ የተከታተለችውን ደረጀ ደስታ እንደሚከተለው ያቀርበዋል።
ሁሉም የአሜሪካ ፖለቲከኞች የሚስማሙበት አንድ ጉዳይ አለ። ያም ከ3 ሳምንታት በኋላ አሜሪካውያን ትልቅ ውሳኔ የሚጠብቃቸው መሆኑ ነው። ፕሬዝዳንት ጆ ባይደን እንዲህ ብለዋል።
We're only 22 days away from the most consequential election.
በታሪካችን ትልቁ ውጤት ሊያስከትል የሚችለው ምርጫ የሚቀረው 22 ቀናት ብቻ ነው። በኔ አስተያየት ቢያንስ በቅርብ ጊዜ ታሪካችን በተለይም የመምረጥ መብትን አስመልክቶ አማራጩና ባለቤትነቱን ፍንትጉ ብሎ በግልጽ የቀረበበት ምርጫ ይመስለኛል።
በህዳሩ ምርጫ 470 የህዝብ እንደራሴዎችና የህግ መወሰኛ አባላትን መቀመጫዎች ለመሙላት መራጮች ወደ ድምጽ መስጫ ጣቢያዎች ያመራሉ። ከነዚህ መካከል ጽንስ ማቋረጥ መፍቶችን በቀዳሚው ዝርዝራቸው ውስጥ ያያዙት የሚበዙ መሆናቸውን በቅርቡ የተሰበሰቡ የህዝብ አስተያየት ድምጾች አመልክተዋል። ፕሬዚደንት ባይደን የዲሞክራቲክ ፓርቲያቸው በመርጫው አብላጫውን የምክር ቤት መቀመጫዎችን የሚያሸንፍ ከሆነ የጽንስ ማቋረጥ መብትንም ያለምንም ጣልቃ ገብነት የሚያረጋግጠውን የሮቪ ዌድ ህግ ሆኖ እንዲደነገግ የሚያደርጉ መሆኑን ትናንት ማክሰኞ ተናግረዋል።
Right now we're short a handful of votes. If you care about the right to choose then you got to vote. That's why
አሁን ጥቂት ድምጾች ጎድለውናል። የመምረጥ መብት የሚያሳስባችሁ ከሆነ ድምጽ መስጠት አለባችሁ። በእነዚህ ያጋማሽ ጊዜ ምርጫዎች ለህግ መወሰኛ ምክር ቤቱ ተጨማሪ ዲሞክራቶችን መምረጥ፣ የተወካዮች ምክር ቤቱን ዲሞክራቶች እንዲያዙ እንዲቆዩ ተጨማሪ ዲሞክራቶች መምረጥም ወሳኝ የሚሆነው ለዚህ ነው። ወገኖች ያንን ካደረግን ለእናንተና ለአሜሪካ ህዝብ ይህንን ቃል ገባለሁ፣ ወደ ምክር ቤቱ የምልከው የመጀመሪያው የህግ ረቂቅ የጽንስ ማቋረጥ መብትን ያለምንም ጣልቃ ገብነት የሚያረጋግጠውን ሮቪ ዌድ ህግ ሆኖ እንዲወጣ ነው። ምክር ቤቱ ሲያሳልፈው ሮው ለመጀመሪያ ጊዜ የሀገሪቱ ህግ ሆኖ ከተወሰነበት 50 አመታት በኋላ ጥር ወር ላይ ፈርመዋል።
ሪፐብሊካኖቹ የሚፈልጉት የጽንስ ማቋረጥ መብት የተገደበ ካልሆነም እስከናካቴው እንዳይኖር ነው የሚፈልጉት። ብሔራዊ በህይወት የመኖር መብት ኮሚቴ ፕሬዝዳንት ኬሮል ቶቢያስ እንዲህ ይላሉ።
We are going to work as hard as we can to protect as many lives as we can.
በተቻለ መጠን የቻልነውን ያህል ብዙ ህይወት ማዳን እንፈልጋለን። ግን እውነት ለመናገር ክፍለ ግዛቶቹ ጽንስ ማቋረጥን የሚፈቅዱ እንኳን ቢሆን በጣም በቅርብ ጊዜ ውስጥ ጽንስ ማቋረጥ ጨርሶ የማይተሰብ ይሆናል። ሴቶች ጽንስ ማቋረጥ የሚገባቸው እንኳን ቢሆን አገልግሎቱን አያገኙትም።
ይህ ጉዳይ ለሴኔት አባልነት ተቀራራቢ ፉክክር በሚታይባቸው እንደ ጆርጂያ በመሳሰሉት አንዳንድ የምርጫ ውድድሮች ላይ ከፍተኛው መነጋገሪያ ሆኗል። የሪፐብሊካን የህግ መወሰኛው ምክር ቤት እጩ ሄርስቸል ዎከር እንዲህ ይላሉ።
Now an abortion, you know, I'm a Christian. I believe in life.
ጽንስ ማስወረድ ታውቃላችሁ። እኔ ክርስቲያን ነኝ ታውቃላችሁ። በህይወት ክብርነት አምናለሁ። ለሰዎችም ይህንን ነግራችኋለሁ። ጆርጂያ ህይወትን የምታከብር ክፍለ ግዛት ናት። ስለዚህ እኔም ለህይወት መከበር የሚቆም ሴናተር ሆናለሁ።
ዎከር እንደ አውሮፓ አቆጣጠር በ2009 የቀድሞዋ የሴት ጓደኛቸው ጽንስ እንድታቋርጥ ገንዘብ ከፍለዋል የሚለውን ክስ ያስተባብላሉ። ከህዝብ የተሰበሰቡ አስተያየት ድምጾች 2/3 የሚሆኑት አሜሪካውያን ጽንስ የማቋረጥ መብትን ይደግፋሉ። ይሁን እንጂ ባለሙያዎች ይህ የምርጫውን ውጤት መቀየር ስለመቻሉ እርግጠኞች አይደሉም። አሽሌ ክሪዝንገር በካይዘር የቤተሰብ ተቋም የጥናትና ምርምር ዘዴዎች ዳይሬክተር ናቸው።
This is the million dollar question. So what we know that over the course of the summer.
ይህ በጣም ከባድ የሚሊዮን ዶላር ጥያቄ ነው። ስለዚህ ካለፈው የበጋ ወቅት ጀምሮ ጽንስ የማቋረጥ ጉዳይ በዲሞክራቶች ዘንድ በጣም አንገብጋቢ ጉዳይ ይሆናል። ባለፈው ሰኔ ጠቅላይ ፍርድ ቤቱ የዳብስ ውሳኔ የተሰኘውን ውሳኔውን ካስተላለፈ በኋላ ግማሽ የሚሆኑ ዴሞክራት መራጮች ድምጽ ለመስጠት የበለጠ እንዲነሳሱ ያደረጋቸው መሆኑን ተናግረዋል። ከነሱ ከፍተኛው ቁጥር ያላቸው መራጮች ይህ ተፎካካሪዎቹ እንዲናገሩት የሚፈልጉት የመጀመሪያው ቀዳሚ ጉዳያቸው መሆኑን ገልጸዋል። ስለዚህ ጉዳዩ የዴሞክራት ፓርቲዎች አባላት መራጮችን ያነሳሳ ይመስላል።
በዚህ ሳምንት በካሊፎርኒያው የምርጫ ቅስቀሳ የተገኙት የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ይህ ጉዳይ ከዩናይትድ ስቴትስም አልፎ የሚያስተጋባ ጉዳይ ነው ብለዋል።
When we think about autocratic governments around the world
በዓለም ዙሪያ ስላሉት አምባገነን መንግስታት ስናስብ ለህዝቦቻቸው እንዲህ ይላሉ። እኛ ስለመብት ጉዳይ አሜሪካንን እንደምሳሌ እንድንከተል ትፈልጋላችሁ? ይኸው አሁን እንዳደረጉት ተመልከቱ። ስለዚህ እዚህ የተደረገው ነገር እየሰፋ ሄዶ ሁልጊዜም በመላው ዓለም ያሉ ሴቶችንም የሚጎዳ ይሆናል።
ዩናይትድ ስቴትስ ውስጥ ከምርጫው መርሃ ግብር አስቀድሞ ድምጽ የመስጠቱ ሂደት ተጀምሯል። አሜሪካውያን ጥቅምት 29 የሚመርጧቸው ተወካዮች ለመጪዎቹ ዓመታት ተግባራዊ የሚደረጉ ጽንስ የማቋረጥ ፖሊሲዎችን የመቅረጽ ስልጣን ይኖራቸዋል።
ደረጀ ደስታን ለዘገባው አመሰግናለሁ። አድማጮች፣ ወሳኝነቱ የተነገረለትን ይሄን እየተቃረበ የመጣውን የዩናይትድ ስቴትስ ያጋማሽ ጊዜ ምርጫ የሚመለከቱ ዘገባዎች በመጪዎቹ ሳምንታትና ቀናት በስፋት እንደምናቀርብ ኮዲው ለማስተዋወቅ እንወዳለን። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ሊካሄድ የታሰበው የሰላም ንግግር የፊታችን ሰኞ ሊጀመር ቀን እንደተቆረጠለት ተነግሯል። ቀደም ብለን ባቀረብነው ዘገባ ተመልክታችሁታል። እሱንም የተመለከተ ወቅታዊ ዘገባ በየለቱ እናቀርባለን። ለዛሬ ያልነውን ግን ወደ ማገባደዱ መቃረባችን ነው። ያስተናገድኳቸው አሉላ ከበደ፣ ብርሃን ኃይሉ ለቅንብሩ፣ ፓትሪክ ዲያ ለስርጭት ምህንድስና ተሰይመው ነበር። ከተቀሩ ባልደረቦች ጋር በዚሁ እንሰናበት። ተጋሩ ከምሽቱ 3 ሰዓት ላይ እንመለሳለሁ። መልካም ምሽት። በእኔ በኩል ደህና አደሩ። Thank you.